ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ የሐሙስ ምሽት ሚያዝያ 27 2014 ዓ.ም መሰናዶውን ጀመረ። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ስበት ቴክኖሎጂስ አማርኛ መጽሐፍትን በድምፅና በጽሑፍ በድረገጽ ላይ እንዲገኙ ማድረግ አስችሏል።
ህይወትን መሻው አቶ ፍቅፋቂ እና ማታማታ ይገኛሉ። የወጣቱን ከወጣቶቹ ደግሞ እንደና ይያችታው የግጥም መድብል ወረስ የለውም የሚለው በራሱ ትብስ ተቀርጾ እሱም ይገኛል የኛ ፕላትፎርም።
ሰማችሁት? የመተግበሪያውን አጋር መስራች ለይኩን ይልማን ነው የምሽቱ እንግዳችን አድርገናል። በሌላ በኩል ችግረኛና አካል ጉዳተኛ ህፃናትን የሚረዱ መምህርትም እንግዳ አድርገናል። እኚህ መምህርት ማይቴ ተሳናቸው ናቸው የምሽቱ እንግዳችን ናቸው። በተጨማሪም ደግሞ በኒውዮርክና በሎስ አንጀለስ የተካሄዱ የፋሽንና እንዲሁም ደግሞ የኮሙኒቲ ስነ ስርዓቶች ምን ይመስሉ እንደነበረ እናስቃኛችሁ ይሆናል። ሌሎች ጥንቅሮችንም ይዘናል። ከጥንቅሮቻችንን ከመጀመራችን በፊት በዛሬው ዕለት በኢትዮጵያ የአርበኞች የጀግኖች አርበኞች ዕለት ታስቦ ውሏል። እኛም እንኳን አደረሳችሁ ልንል እንወዳለን። መሰናዶን በመምራት ኤደን ገረመው፣ በምስልና ድምጽ ምህንድስናው ንጉሱ ታምሬ፣ በማህበራዊ ሚዲያ እንዲሁም ደግሞ በዌብና ድረገጾቻችንን በመቆጣጠር ደግሞ አባየው ገበያው፣ በድምጽና በምስል ኤዲቲንግ ደግሞ ግርማ ደገፋና ሲሳይ አብሮን ያመሻሉ። አብራችሁ እንድታመሹ በአክብሮት እየጋበዝን ወደ ዘገባዎቻችን እንሻገራለን። ለምሽቱ ቀዳሚ ያደረግነው ቱባ መጽሐፍትን ነው። ቱባ መጽሐፍት የወጣቶችን የንባብ ባህል ለማሳደግ ያለመ መተግበሪያ ነው። በእጅ ስልክ ላይ የሚጫነው ይሄ መተግበሪያ በድምጽ ሲተርኩ ያስደምጣል። አዳዲስ መጽሐፍትን በዲጂታል ቅጂም ያቀርባል። ስለ አገልግሎቱ የበለጠ ለማወቅ ሀብታም ስዩም የስበት ቴክኖሎጂስ አጋር መስራች ከሆነው ከለይኩን ይልማ ጋር ቆይታ አድርጓል። ቆይታቸው ቀጥሎ ይቀርባል።
እመጓቆላ ሆይ አንቺ ተባረክሽ ምስጢራዊ ምድር። ሶሪያው አባድሪል ቅዱሱን ቅርስና ቃል ኪዳን ቡሮ ይዛለሽ ብሎ ይተቀኛልሽ።
አንቱ አፕሊኬሽን ያው ከሁለት አመት ተኩል በላይ የፈጀነበት ፕሮጀክት ነበር። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለናል። ተቀዳሚ አላማው ምንድነው? ደራሲያን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል፣ ስለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምጽ የተሰረቁት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። ኦዲዮቡክ ደረጃ ወደ 10 የሚጠጉ ይመስለኛል ካልተሳሳትኩ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን አካተን እነ ዶክተር አለማየሁ ዋሴ እመጓ ገብቷል። የዶክተር እንዳለ ጌታ ከበደ፣ ኬርሻዶ፣ የሜንታ ቤት ሚስጥሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ። የህይወትን ምሻው አቶ ፍቅፋቂ እና ማታማታ ይገኛሉ። የወጣቱን ከወጣቶቹ ደግሞ እንደና ይያችታው የግጥም መድብል ወረስ የለውም የሚለው በራሱ ድምጽ ተጠርቆ እሱም ይገኛል የኛ ፕላትፎርም። ሌሎችም አሉ። ያው እንግዲህ ያስታወስኳቸው እነዚህ ነው።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም ያሳተመ ሰው ወይንም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን እኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምትቀበለው ከነሱ ጋር ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርም ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮችም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደርግና በእነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ይሄው እንደዛ ነው ያለው።
ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብለ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናደርግ ነበረ። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ሲያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አረኛ ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራን ያለነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ አፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምን መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይሄ ሲስተም የሚሰራው ቢለውን እሱን ማሳየት ማሰረታቱ በእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሞን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸው አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወደውት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት እንዳስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አገርነሱ ትንሽ ስለሚያስቸግረኝ ሀገር ኢቭን ከሳይን አፕ ጀምሮ በቀላሉ ሳይን አፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት አይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸው መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ለመስጠት እየሞከርን ነው።
የዚህ ዘመን ህልማችሁ ወይም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በቅርብ ጊዜያት ተሰኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራን እንገኛለን። ደራሲዎችም እኛን ኮንታክት ቢያደርጉን ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም ኢሜል አድራሻችን contact@tuba.et ላይ ኢሜል ያደርጉልን። እኛ አግኝተናቸው እንዴት ነው መስራት ያለብን አብረን የሚለውን ከነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አስፈን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሹ በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን ቱባ ስለተሰኘው መጽሐፍት በድምጽ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እሺ እሺ፣ እናመሰግናለን። በጣም መልካም ጊዜ። እሺ።
ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። የሬዲዮ በቴሌቪዥን መሰናዶቻችን ኢትዮሳት ላይ በሳተላይት ልታገኙዋቸው ትችላላችሁ። እንዲሁም amharic.vnews.com ድረገጽ ላይ ልትከታተሉ ትችላላችሁ። የፌስቡክ ገጻችን ላይ vamharic ብላችሁ ቬሪፋይድ በሆነው ገጽ ላይ እንድትከታተሉን በአክብሮት እንጋብዛለን። በተከታይ ደግሞ የምናልፈው ወደ መዝናኛው ዓለም ነው። በዚህ በዩናይትድ ስቴትስ በሳምንቱ የተለያዩ ትላልቅ መዝናኛና የፋሽን ድግሶች ተካሂደዋል። እነዚህ መሰናዶች እንዴት አለፉ የሚለውን ቀጥለን እንቃኛለን። የዩናይትድ ስቴትስ ታዋቂ ኮሜዲያን ዴቭ ሻፔል ማክሰኞ ዕለት ምሽት በሆሊውድ ሎስ አንጀለስ መድረክ እየመራ ባለበት ወቅት ከተመልካች ጥቃት ሊደርስበት ችሏል። አንደኛው ተመልካች በመድረክ ላይ በመውጣትና በመንደርደር የገጨው ሲሆን ጥቃት አድራሹ ወዲያውኑ በጸጥታ ኃይሎች ቁጥጥር ስር ሊውል ችሏል። እስካሁን ድረስም ኮሜዲያኑ በጥቃቱ ጉዳት ይደርስበት አይደርስበት የተገለጸ ነገር የለም። የሆሊውድ ጥቃቱ የተፈጸመበትና ሆሊውድ ቦል የተሰኘው ይኸው ዝግጅት ለሮይተርስ ጉዳዩ እየተመረመረ መሆኑን በመግለጽ ተጨማሪ አስተያየት ከመስጠት ተቆጥቧል። ዴቭ ሻፔል በእለቱ የነበረውን የኮሜዲ ስራውን የቀጠለ ሲሆን እሱን ተከትሎ ተመልካቾችን ለማዝናናት የገባውና ከወር በፊት በኦስካር የሽልማት ስነ ስርዓት ላይ ጥፊን የቀመሰው ኮሜዲያን ክሪስ ሮክ ሰውየው ዊል ስሚዝ ነበር እንዴ ሲል ቀልዷል። ዴቭ ሻፔልና ክሪስ ሮክ ኔትፍሊክስ ኢዝ ዘ ጆክ የተሰኘ ለ11 ቀናት የሚቆይ የኮሜዲ ፌስቲቫል ትዕይንት እያዘጋጁ ይገኛሉ። የሎስ አንጀለስ ፖሊስም ጥቃት አድራሹ በውስጡ ጩቤ ያለው ሐሰተኛ ሽጉጥ መሳይ መሳሪያ ይዞ ነበር ሲል አስታውቋል። ሌላው በዚህ ሳምንት የተካሄደው ነገር ደግሞ በዩናይትድ ስቴትስ ሜት ጋላ የተሰኘውና የአልባሳት ትዕይንት የታየበት የራት ግብዣ ነው። ይሄ ትዕይንት በኒውዮርክ ከተማ ማንሃተን ተካሂዷል። ይሄ መርሃ ግብር በተለያዩ የመዝናኛ የሙያ ዘርፎች ውስጥ ያሉ ዝነኞች የሚሳተፉበት ሲሆን በታዋቂው የፋሽን መጽሔት በቮግ አማካኝነት የሚዘጋጅ ነው። መርሃ ግብሩ የአመቱ የፋሽን ኤግዚቢሽንም የሚከፈትበት ሲሆን በየአመቱ ከሚገኘው ገቢም ለአልባሳት ሙዚየሙና ለሌሎች የረድኤት ተግባራት ገቢ ይደረጋል። ጋል በዚህ አመትም በመቶዎች የሚቆጠሩ ኤሊስተርስ የተሰኙና ታዋቂ ግለሰቦች እጅግ በተዋቡና ታዋቂ የሆኑ የዓለም አቀፍ ዲዛይነሮች የእጅ ጥበብ የታየባቸው አልባሳቶች ተውቦ ታይተዋል። በዋናነትም ይሄ መሰናዶ የአልባሳት ማሳያ ተብሎ ይወሰዳል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኮሮና ቫይረስ ወረርሽኝ የተነሳ ለአንድ አመት ያህል የተስተጓጎለ ሲሆን ባለፈው አመት ሊቀጥል ችሏል። በዘንድሮ መሰናዶ በሙዚቃ፣ በፊልም፣ በፋሽን፣ በስፖርትና በሌሎች የመዝናኛና ሉ 400 የሚሆኑ ታዋቂ ግለሰቦች ተሳትፈውበታል። ባለፈው አመት የኒውዮርኳ አነጋጋሪ የፖለቲካ ሰው አሌክዛንድሪያ ኦካዚዮ ኮርቴዚ ሀብታሞቹን እንቅረጥ የሚል ቀሚስ ለብሳ ከመጣች በኋላ የዚህ መሰናዶ መግቢያ ዋጋ ከ35,000 ዶላር ወደ $300,000 ከፍ ሊል ችሏል። በየአመቱ እጅግ ብዙ ታዋቂ ግለሰቦች የሚጠሩ ሲሆን የዚህ መሰናዶ አዘጋጅና የፋሽን አለቃና ጠባቂ ተደርጋ የምትወሰደው የቮግ መጽሔት የዘመናት ኤዲተር አና ዊንቶር በሚሊዮን የሚቆጠሩ ዶላሮችን ልታሰባስብ ችላለች። ባለፈው አመት በተደረገው የገቢ ማሰባሰቢያ 16.4 ሚሊዮን ዶላር ሊሰበሰብ መቻሉ ታውቋል። በዘንድሮና በሰኞለቱ መርሃ ግብር ላይም ትውልድ ኢትዮጵያውያኑ ታዋቂ ግለሰቦች ማያ ኃይሌና ማርከስ ሳሙኤልሰን የታደሙ ሲሆን በእለቱ ማያ ኃይሌ የኢትዮጵያዊቷን ዲዛይነር የማፊ ማፊ ልብስ ለብሳ ተገኝታለች።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት ገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
መሰናዷችን ይቀጥላል። በጋና ልውጥ የቡና ዘርና አዳዲስ የአስተራረስ ልማዶች ሀገሪቱ በቡና ምርት ላይ ወጥ የሆነ እድገት እንድታሳይ እየረዷትና እያገዟት ይገኛሉ። የተቀዛቀዘ የነበረው የቡና ዘርፍ በማንሰራራቱ ረገድ አርሶ አደሮች የመሪነትን ሚና እየተጫወቱ ይገኛሉ። የሴናኑ ቶርደን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል።
በጋና በሚገኘው የካካኦ ኢንስቲትዩት ውስጥ ተመራማሪዎች በእጅጉ ተስፋ የተጣለባቸው ሁለት አዳዲስ የቡና ዘሮችን መፍጠራቸውን ይፋ አድርገዋል። አብርሃም ኪፐርቲ ቡና በማዳቀል ዘርፍ የተሰማሩ የኢንስቲትዩቱ ባለሙያ ናቸው።
እጅጉ ምርታማ ናቸው። ተባይ፣ በሽታና የእርጥበት እጥረትን ይቋቋማሉ። ተቀርተው ሲቀርቡም ግሩም ጥራት አላቸው። በጣም ጥሩ ጣዕም አላቸው።
ሰዎች አዳዲሶቹ ዘሮች በናይ ቡና ኢንዱስትሪ ውስጥ ያበቡ እንደሆነ፣ ሴቶችም ዘርፉን በማስፋፋት ረገድ ትልቅ ሚና እየተጫወቱ ስለመሆናቸው ይናገራሉ። ኢንዱስትሪውን ተቋማዊ መዛግብት የሴት ቡና አብቃዮች ቁጥር ባለፉት 5 ዓመታት በ22% ማደጉን ያሳያሉ። አብቃዮች አዲሶቹ ዘሮች በልዩ ሁኔታ ከጋና ስነ ምድራዊ ሁኔታ ጋር የተስማሙ እንደሆነና ጥሩ ምርት እንደሚያስገኙ ይገልጻሉ። ኤምቤዝ አኩ ኳንሰን ቡና አብቃይ ናት።
ለኛ ለሴቶቹ ገበሬዎች በተለይ ካለ ብዙ ድካም ቡና ለማምረት ያስችለናል። በዚህ ሰዓት የሚያዩት ልፋት አነስተኛ ነው።
የቡና ምራሽ ተቋማት በዛትም እየጨመረ ነው። ወደ ውጭ ሀገራት የሚላከውን የጥሬ ቡና መጠን ቀንሶታል። ማይክል አውስማኑ በቡና ጉዳይ ተመራማሪ ናቸው።
A number of local roasters have come into this.
በርካታ ቡና ቆልቶ የሚያቀርቡ ወደ ዘርፉ ገብቷል። እንዲህ የንግድ ተቋማቸው በመስፋፋታቸው ጥሬ ቡና ወደ ሌላ ሀገር የማይላክበት ደረጃ ላይ ተቃርቧል። ምርቱ ባይቀንስም ወደ ውጪ ሀገራት የሚላከው ግን ዝቅ ብሏል።
የዘርፉ ተመራማሪዎች እንደሚሉት ከአዳዲሶቹ ቡና ቆልተው ከሚያቀርቡ ተቋማት መካከል 15ቱ የሴቶች ንብረት ናቸው። እነዚህ ሴቶች ወደ ውጪ ሀገር ከሚልኩ ነጋዴዎች ይልቅ ጥሬ ቡና ለመግዛት ለገበሬዎች የተሻለ ክፍያ ይፈጽማሉ። ኤኒቤዝ አኩኳንሰን የጋና ቅመሞችና ጣዕሞችን በምርቶቿ ውስጥ ተጠቅማለች። ከዚያም በሀገር ውስጥ ገበያ ወይንም በአሜሪካና በአውሮፓ ጨምሮ በውጭ ሀገራት ለሽያጭ ታቀርባቸዋለች።
የቡናው ባህል እያደገ መሆኑን ማየት ይቻላል። ሰዎች ዓለም አቀፍ ገበያ እድል ስላገኙ ጉዞዎችን ያደርጋሉ። ቡናን እየሞከሩ እየቀመሱ ጠቀሜታውን በእጅጉ እየተረዱት መጥተዋል። በጋና ለውጥ የመምጣቱ ነገር ለኔ አይቀሬ ነው። እኛም ዓለም አቀፍ የቡና ኢንዱስትሪ ውስጥ ለውጥ የምናመጣበት አቋም ላይ መገኘታችን ጠቀሜታ አለው።
የጋና መንግስት ፍላጎት የቡና ምርቶች ሀገሪቱ ከካካኦ ከምታገኘው ገቢ ጋር የሚስተካከል አለያም የሚበልጥ ገቢ እንዲያስገኙ ማድረግ ነው።
ተከታዩ ዘገባ እንሻገር። መምህርት በላይነህ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት ውስጥ አስተማሪ ናቸው። ማየት የተሳናቸውም ናቸው። ከዚህ በተጨማሪም የኢትዮጵያ ሴት አካል ጉዳተኞች ማህበር ጎንደር ቅርንጫፍ ሰብሳቢም ሲሆኑ በሚኖሩበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ህጻናት ወደ ትምህርት ቤት እንዲደርሱ እያደረጉ ይገኛሉ። እኚህን መምህርትና ከሳቸው አገልግሎት የሚያገኙ ወላጆችን አነጋግሬ ተከታዩን ዘገባ አሰናድቻለሁ። ቀጥሎ ይቀርባል። ወይዘሮ በላይነህ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ እድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል።
እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት፣ ጋንጋ ገብርኤል የምትባል ነው። እና አይኔ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች ባንድ ላይ እየተጫወን ሳለ ድንገት የፀሐይ ነጸብራቅ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው፣ እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታርቶስቴን ብዙ ሞከረች። ለምን? የአካባቢው ተጽዕኖ። ሽጣት አለች እየለመነች ነው ብዙ ብዙ ነገር አልዋት እኔ ግን በምንም ታምር አልወጣም አልኳት ስምንተኛ ሰባተኛ ስድስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ዲግሪን ያስተማረኝ በዚያ አጣሚ ጎንደር ዩኒቨርሲቲ በነፃ ነው አሁንም ማስተርን ያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው እና የኔ ምኞት ምን ነበር አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አርገዋቸው በረጅም እንጨት ስጦም ይጠብቁ ልጅ እንዲያዝሉ ወፍጮ እንዲፈጩ ይያረጓቸው አሁን አራቱም በህይወት የሉ እና እኔ አንድ በልጆ ሲተቀመጠ ነበር አካል ጉዳተኞች በተለይ ሴቶች አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር
መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል ከብዙ በጥቂቱ እንዲገልጻሉ
ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ ወደ ትምህርት ቤት አራት ተማሪዎችን ቦርዲንግ ወደ 10 ምናምን 10 11 አካባቢ ደግሞ እድሜያቸው ከ11 አመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ እዚህ አካባቢ ጸዳም ይባል አካባቢ ስራ ይዤ እንደመጣሁኝ ልጅ አይነስውር ነው ተደብቋል እና እቱ ጣላንም ሸጥ ሰው ነገረኝ ህብ ከቤቷ ይሄ ልጅ ሆነ ገባ ትልቅ ሰው ይሆናል እኔ ተሬ ነው ስለዚህ ይሄ ልጅ ላስተም ወስጄ ላስገባው አልኩኝና ካቶሊክ ይባላል አሁን ቅዱስ ጊዮርጊስ ይባል እዛ ገብቶ ተማረ አሁን አቃቢ ህግ ሆኗል
አቶ እንዳለው ለንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል
ሰብየ ሰራች እኔም እየሰራው ነበር አጋጣሚ የማህፀን ካንሰር ታመመችብኝ እኔም ስትታመምብኝ ቦታዬን ምረሽጨ እንትን አልኩኝ አሳከምኩኝ አሁን እሷ ስትሞትብኝ ይረዳኝ አጣሁኝ እና ስራም እኔም ከስራ ነበር መስራው ጠፋ እየጠፋ በወቅት በጦርነት ምክንያት በምናምን ምክንያት ስራ ጠፋ እኔም ልጆችም አሳድግ በሳጣ ማተምርበት አጣሁኝ ማበላበት አጣሁ ልታርጊ ላሳድጋቸው ምን ላብላ ምን ላስተምራቸው በምን ምን ከመላርጋችሁ ይሄ አሁን አበሬ መጣውኝ ወይት ከውኝ ምናምን ብየስል አጋጠቤት እየበላይሽ ነበረች አራ እኔ ተረከውኝ ምናምን ከምትል ብለማ እሷም በልሽ ብላ ይኸው ልጆችን አጋጣሚ እንዲያድር ጉዳይ ሆኖ ያዘችልኝ እኔ እንጀራ እየጋገርኩኝ ከቤት እያበሰርኩ አሁን ማሳድጋቸው ያለ ይኸው እሷ እየሰጥ መዳን ያለ ፈጣሪ ስጣትኝ ይኸው ሻንጣውን ገዝታ ዩኒፎርምን ገዝታ ደብተሩን ገዝታ ጫማውን ገዝታ ነው።
በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸው ልጆች ያሳድጋሉ።
እነዚህን ህጻናት ማሳደግ አቅሙ የፋይናንሱም የሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። ምን በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው እንዴት ላድርግ ትምህርት ቤት መማር አለባቸው ግን ሳስተምራቸው እንዴት ላድርግ ስላተኝ ያው ከዚህ ድርጅት ጋር አገናኘችኝ ያው በየወሩ አንዳንድ ሺህ ብር ሁለት ብር ትሰጣቸዋለች ይህን ይመስላል እንግዲህ
ምርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ ሆነ የገንዘብ ድጋፍ አያገኙም
እኔ ምንም ድርጅት የለኝም ያለችኝን ደሞዝ በዚሁ አጋጣሚ አንድ ታሪክ ልነግርሽ እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ ገጠር የገጠር ከተማ ነውና እዛ ያስተማርኩ ሳለ እናት አባቷ ወንድሟ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የጣሏት መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድነው በአራት ቀን ልዩነት ቤተሰቦቿ የሞተው ብለው ፈሩ። ለምንድነው የአራት አመት ልጅ መንገድ ላይ የምተኛ በየሳለቅ እስከ ፖሊሶች ፊት አይ ሊቀርባ ጠፍት እኮ ነው እኛ ምን ሞታለን ብለው እኮ ነው ችግር የለም እኔ አልሞትም ስጡኝ አልኳቸውና ተቀብዬ አሳደኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ ላገኘችም ተመርቃለች። ግን እኔ 5 ሳንቲም ከምንም አላገኘው እኔ ከደሞዜ ብቻ ነው በቃ ሳጣ እበደርለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳ ይላል በልቻለሁ። አሁን በቤቴ ውስጥ 9 ልጆች አሉ ማሳድጋቸው አራት አሉ።
መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ህጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ።
በእኛ በሰሜን አካባቢ በጣም ያልተነካ ይሄን ምነግርሽ እዚህ ቅርብ ቅርብ ያለው ነው። አሁን በበየዳ የሚባል ጃናሞራ የሚባል ያልተነካ በጣም ብዙ አካል ጉዳተኞች አይነ ስውሮች ያሉበት እዛ አካባቢ አለ። አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቅርብ ቦታ ከሆነ ግን ችግር የለውም። እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ፣ እኔ ተመረነ እዚህ ደረስኩት መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ ያደረሱትንም ወስጄ እንደ ምሳሌ መናገር ይችላል።
በላይ መስሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማት አግኝቷል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፍቃደኛ የሆኑ ወገኖች በሙሉ እንዲያግዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። የሚያዝያ 25/2014 ዓ.ም መሰናዷችን ይቀጥላል። በነገው ምሽት ግን እናስተዋውቃችሁ። በነገው ምሽት በውጭ ሀገራት የሚኖሩ ኢትዮጵያውያን በቴክኖሎጂ ዘርፍ ላይ እንዴት እንደሚሳተፉ በተመለከተ ውይይት እናደርጋለን። በዛ ላይ እንድትሳተፉ በአክብሮት እንጠይቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ተውልን፣ ደውለን ጥያቄዎቻችሁን አስተያየቶቻችሁን እንሰበስባለን። እንዲሁም ደግሞ መሰናዶውን በነቆም ሽት ለተከታተሉ ትችላላችሁ። ሐሳቡ በቴክኖሎጂ ዘርፍ የሚሳተፉ ኢትዮጵያውያን ነው የምናወያየው፣ በቀጥታ የስልክ ጥሪ ማለት ነው። ጋቢና ቪ ይቀጥላል። በመቀጠል የምናልፈው ወደ ሙዚቃ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ እንድታደርሱን በአክብሮት እንጋብዛለን። በነገው ምሽት በዚህ በዩናይትድ ስቴትስ የሚኖሩ ትውልድ ኢትዮጵያውያን በቴክኖሎጂ ዘርፍ ላይ እንዴት እንደሚሳተፉ በተመለከተ ውይይት እናደርጋለን። በቀጥታ የስልክ ጥሪ አስተያየትና ጥያቄዎቻችሁን እንዲሁ በፌስቡክ ገጻችን ላይ ተውልን። ሳስተናግዳችሁ ያመሸሁት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ ከ
ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነበር። ሰላም ጤና ይስጥልኝ። ተናደር